እግዚአብሔር አምላካችን ከመጀመሪያው ጀምሮ ህዝቡን እስራኤልን ከዛ ከመከራው ሊያወጣ ነጻ ሊያደርግ እንደተናገረው ያንን አስደናቂ ስራውን መስራት ወደ ማጠናቀቁ ደረጃ እየደረሰ እንደሆነ እናያለን። እንደተናገረው የሚፈጽም እንደ ቃሉ የሚኖር ቃሉን የሚያከብር የተናገረውን የሚፈጽም እንዳይፈጽመውም የሚያግደው የሌለ በሰማይ በምድር ኃያልና ወደር የሌለው የዘላለም አምላክ ስለሆነ ይህንን ሲፈጽም እንመለከታለን። እግዚአብሔር ታላቅ ነው። ለዚህ ነው እኛም የምናመልከው። ለዚህ ነው የምንገዛለት። ለዚህ ነው ለእርሱ ክብርን የምንሰጠው። አምላካችን እግዚአብሔር የሚያስመካ አምላክ ነው። አምላካችን እግዚአብሔር በመከራ ቀን መሸሸጊያ ነው ለሕዝቡ። በመዝሙረ ዳዊት እንደምናገረው እግዚአብሔር በሕዝቡ ዙሪያ ነው ይላል። ስለዚህ ይህንን ነው ባለፈው ትምህርታችን የጀመር ነው። ዛሬ ምሱን እንቀጥላለን። አሁንም በጸሎት እንጀምራለን፣ እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናሃለን። በተለያየ መንገድ ለእኛም በጥንት ዘመን የሰራውን ስራ አሁን መስራት እንደምትፈልግና እንደዚህም እንደተዘጋጀ እኛም ደግሞ እግዚአብሔር ሆይ ጥሪህን ሰምተን እንድንዘጋጅ በተለያየ መንገድ ስለምትናገረን ደግሞ የምትናገረውን አክብረን እግዚአብሔር ሆይ ሀሳቢን ለመታዘዝ እኛ ብንወጣ ግን ደግሞ በመንፈስ ቅዱስ ኃይል በዘላለም ክብርና ሞገስ ከኛ ጋር እንደምትወጣ ማረጋገጫ የሚሆነው ትምህርትም እየሰጠን ስለሆነ እናመሰግናለን። አምላካችን እግዚአብሔር የዛሬንም ትምህርት እንዲሁ ጌታ ሆይ በማስተዋል እንድንከታተል እርዳን። ቃሌን ተናግረን በኢየሱስ ክርስቶስ ስም አሜን። አዎ እንግዲህ እግዚአብሔር አምላካችን በሚያስደንቅ ክንዱ ያንን እያደረገ ነው ያለው። ከዚህ እንግዲህ የምንመለከተው ብዙ ጊዜ ሰው እግዚአብሔር ሲገልጽ ሲናገር ሰው ማስተዋል እንደሚያቅተው ሰው ደግሞ በባህሪው እልከኛ እንደሆነ ከፈርዖንና ከፈርዖን ሰራዊት ከፈርዖን ጋር በዙሪያው ካሉት ገዦች አስተዳዳሪዎች እንመለከታለን። የሚታይ ነገር እንኳን እያየ ሰው ያንን ስህተት ከዚህ በፊት ሰራ የነበረውን ስህተት መድገም እንደሚችል ያውም ይሄ በጣም ትልቅ ስህተት ነው። በህይወት ላይ የሚደረግ ቀልድና ጨዋታ ይመስላል። በህይወት ላይ የሚደረግ ማስተዋል የሌለበት አካሄድ፣ ወደ ጥፋት የሚያመራ አካሄድ ይመስላል። ልክ በዚህም ዘመን እግዚአብሔር በተጨባጭ ሁኔታ በሚታይ መልኩ እየተናገረ ሰው ላያስተውል ይችላል። ወይም ደግሞ ሰው ክብሩ የተነካ መስሎት ከእግዚአብሔር ክብር የበለጠ ለራሱ ክብር በመጨነቅ ወይም የተሸነፈ መስሎ ፈርዖን የሰራውን አይነት ስህተት ሊደጋግም ይችላል። ይሄ ደግሞ በአሁኑ ጊዜ እየታየ ያለም ይመስላል። እግዚአብሔር በአንድም መንገድ በሌላ ለዚህ ዓለም እየተናገረ ነው ያለ። እግዚአብሔር በምድር መንቀጥቀጥ እየተናገረ ነው ያለ። በማቴዎስ 24 እንደምናገረው በመጨረሻው ዘመን ብዙ ነገሮች የጌታን መምጫ የሚያመለክቱ ነገሮች እንደሚከናወኑ እንደተናገረው አንዱ ምልክት የሆነው የምድር መናወጥ በተለይ ከጥቂት ዓመታት ወዲህ ከዚህ ከአስር ዓመታት ወዲህ ከዚህ በፊት በዓለም ታይቶ በማይታወቅ መልኩ መጠኑን ጨምሮ ብዙ ሺህ ኪሎ ሜትሮች በብዙ ርቀት ማለት ከጃፓን እስከ ደቡብ አፍሪካ ወይም ደግሞ ከጃፓን አብዛኛው የፓሲፊክ ውቅያኖስን በሚሸፍን መልኩ እስከ ሀዋይ እስከ ካሊፎርኒያ ከዛም አልፎ ተርፎ ወደ ላቲን አሜሪካ ሀገሮች፣ ወደ ደቡብ አሜሪካ ሀገሮች እስከ ዘልቅ ድረስ የምድር ለውጥ እየሆነ ነው ያለው። ይሄ ራሱ እግዚአብሔር በቃሉ እንደተናገረው የሚሆነው ለምድር ህዝብ፣ ለእኛ ለሁላችንም ይሄ ምልክት ነው። ይሄ የሚያሳየው ምንድን ነው? የሰው እውቀት፣ የሰው ጥበብ በጣም በሚያስደንቅ ሁኔታ አድጎ ለማመን ወደሚያስቸግር አይነት የእድገት ደረጃ ብደርስ፣ አሁንም የሰው እውቀት እግዚአብሔር አንድ ነገር ማድረግ ቢፈልግ ምንም ሊያደርግ እንደማይችል እንደማይከላከል የሚያሳይ ነው። እንግዲህ ጃፓን በዓለም ከዩናይትድ ስቴትስ ቀጥላ በስልጣኔ ተወዳዳሪ ሌላት ሀገር ናት። ለሁሉ ለዚህ ለምድር መናወጥ ሁሉ ዝግጅቱ የተደረገበት ሀገር ነው። ነገር ግን ይሄ ያልታሰበው ሱናሚ ከባህር በታች የተጀመረው የምድር ነውጥ ውሃውን ከስፍራው አናውጦ ወደ ምድሩ ውሃው በጎርፍ መልክ መጥቶ ሁሉ ነገር ሲጠራርግ ምንም ሊያደርጉ አልቻሉ። እንግዲህ እግዚአብሔር ፈርዖን ምንም ማድረግ እንደማይችል አቅሙ ውስን እንደሆነ ለእግዚአብሔር ለአምላክ ለዚህ ታላቅ አምላክ ክብርን እንዲሰጥ አንተ ክብርን እስክትሰጥ ድረስ እንዳለው ማለት ነው እስክትንበረከክ እንዳለው የዓለምን ሕዝብ ለእግዚአብሔር ክብርን እንዲሰጥ እግዚአብሔር በአንድ ባህል በሌላ መንገድ እየተናገረ ነው ያለው። ነገር ግን ሰው አሁንም ጆሮ ያለው ይስማ እንደምለው ልብ ያለው ያስተውል እንደምል ማለት ነው እግዚአብሔር ይህንን እያደረገን አላለ። ነገር ግን ሰው ምን ያህል ያስተውላል የምለውን አሁንም ልክ እንደ ፈርዖን ማስተዋል እንዳይጎልብን ማለት ነው። ይሄ እግዚአብሔርን ለምናውቅ ለእኛም ማስጠንቀቂያ ነው። እኛ የምንታመነው አምላክ ምድርን እንኳን በተቀመጠችበት አቀማመጧ እንዲህ የፈጠረ በድንቅ ጥበቡ የሰራ እግዚአብሔር ምድር ደግሞ እንደፈለገ ሊያደርግ እንደሚችል፣ ሰማይን እንደፈለገ ሊያደርግ እንደሚችል፣ ይሄ ስለ መጨረሻው ዘመንም የተነገረው ነገር ዝም ብሎ የተለመደ ንግግር ሳይሆን ሊሆን እንደሚችል ሊሆን የሚችል ነገር መሆኑን እግዚአብሔር አሁን ላለን እንኳን እየተናገረ ነው ያለ። ነገር ግን የሰው ልጅ ይህንንም እያየ ያስተውል ይችላል። ባለፈው ትምህርታችን እንደነካ ነው በለውጥ ዘመን እንደሆነው በለውጥ ዘመን እንደሆነው ሰው እንዲሁ አስተውል የተለመደው ስላይ የተለመደ ነገር ነው እያለ ይቀጥላል። ነገር ግን ይሄ የጃፓን ሱናሚ ከዛሬ ጥቂት ዓመታት በፊትም ደግሞ እንዲሁ አብዛኛውን የኢስያ አገሮች ከጃፓን ጀምሮ እስከ ደቡብ አፍሪካ ድረስ ማለት ነው ፓስፊክን እና ህንድ ውቅያኖስን ሁሉ ያካለለው ይህ ከፍተኛ ነው። ከ11,000 ኪሎ ሜትር በላይ ከዚህ በፊት በዓለም ታይቶ በማይታወቅ መልኩ ማለት ነው የሆነው። እነዚህ ነገሮች ሁሉ ምንድን ናቸው? የተለመዱ ነገሮች አይደሉም። ይሄ በቃሉ ውስጥ የተቀመጠው ነገር የተለመደ ነገር እንዳልሆነ እግዚአብሔር በዘመኑ ላለን ሰዎች እየተናገረ ነው። ከዚህ የሚበልጥ ይሄ ለማንም የሚገባ ቋንቋ ነው። ለማንም የሚገባ የእግዚአብሔር ቃልን የምናስተውልበት ይሄ ቀጥተኛ መልእክት ነው እና አሁን ግን ይህንን እያየን ዝም ብለን በእግዚአብሔር ቃል ላይ መቀለድ እንደማንችል ማለት ነው የራሳችንንም ምክንያት መስጠት እንደማንችል ነው። አሁን እዚህ ላይ ይሄ ከማንም በላይ ስለ ምድር ያጠኑት ወይም ደግሞ ስለ ህያው ያጠኑትን ጥበበኞች ሳይንቲስቶችን ማለት ነው ለእነሱ በሚገባ የእነሱ አቅም ምንም ማድረግ እንደማይችል እኮ እግዚአብሔር አሁን እኮ በግልጽ ቋንቋ እኮ እየተናገረ ነው ያለ። ይህንን እግዚአብሔር በትዕቢት በማይቆጠር ጊዜ ምድሪን እኮ ማጥፋት እንደሚችልም እኮ ይህ መልእክት እኮ ነው ያለው። ነገራችን ሁሉ በእግዚአብሔር እጅ መሆኑ ከእግዚአብሔር እጅ ወጥተን የትም መሄድ እንደማንችል ነው። ምድርንም ደግሞ እንደሰው ብዙ ጂኦሎጂ እንደሚሉት ምድር ዝም ብላ ሰማይም ዝም ብሎ የመጣ በኢቮሉሽን የመጣ በአዝጋሚ ለውጥ የመጣ ሳይሆን እግዚአብሔር የፈጠረው መሆኑ የተደበቁ ምስጢሮችን እግዚአብሔር አሁን ከራሱ ከማይደሩ አውጥቶ እያስነበበ ነው ያለው። ግን ሰው እያስተዋለ አይደለም። እንግዲህ ይህንን አሁን አይተን ሁላችንም ማናችንም ብንሆን በእግዚአብሔር ክብርና በእግዚአብሔር ጸጋ መቀለድ እንደማይገባል። እግዚአብሔር ተናገረ ሆነ። እግዚአብሔር የማይሆነውን አይናገርም፣ ከተናገረም ይፈጸማል። እንደ ቃሉ የሆነ የዘላለም አምላክ እግዚአብሔር መሆኑ ይህንን ማስተላለፍ ይህንን መልእክት ማስተላለፍ ወይም በመጽሐፍ ቅዱስ መልክ ቢቀርብ ብዙዎቹ እንደተለመደው ሊቀልዱ ይችሉ ይሆናል። ነገር ግን አሁን ማንም ሊክደው በማይችለው ሁኔታ የጃፓን ሁኔታ ለሁሉም የሚያስደምም የሚያስደንቅ እና የሚያስደነግጥ የሆነ ክስተት ነው የሆነው። በዓለም ያለ ሁሉ ነው ያይ ሁሉ የዓለም ሕዝብ የጃፓንን ሁኔታ ከዚህ በፊት ሱዳን ተብሎ የተቀመጠውን ቀደም ብሎ የሆነውንም ሁኔታ አሁን እየበዛ የመጣውን የምድር ለውጥ እነዚህ ነገሮች ለማንም በግልጽ በተለያየ ሃይማኖት ውስጥ ላሉትም ለዓለም ሕዝብ ሁሉ ማለት ነው በእግዚአብሔር ቃል ውስጥ የተነገረው ትንቢት እየተፈጸመ መሆኑን ማለት ነው። አይምሮ ያለው መጽሐፍ ቅዱስ እንኳን በአግባቡ ባይነት አይምሮ ያለው ይህ የእግዚአብሔር እጅ እንዳለበት በሚረዳው መልክ ነው መልእክቱን እያስተላለፈ ያለው። ማንም ሊክድ አይችልም። አሁን በሌላ መንገድ እኮ ማለት እግዚአብሔር ለዓለም ወንጌልን እየሰበከ ነው ያለው ማለት ነው። ይህ የመንግስት ወንጌል ለዓለም ሁሉ ይሰበካል የተባለው ነገር እኮ አሁን ማቴዎስ 24 የተጻፈው ነገር ከዚህ በፊት ሁሉም ይህ እንደዚህ የተለመደ ነገር ነው ይህ ይባላል ይህ ሃይማኖት ሰዎች እንደዚህ ክሌርጂዎች የሚሉት ነገር ነው እነሱ ያው የተለመደ ኋላ ቀር አስተሳሰብና አነጋገራቸው ነው። ሊሆን የማይችል ነው። ሳይንሱ ተራቋል። ሳይንሱ የት እና የት ደርሷል? ባክሱን ለመከተል ጊዜው አይደለም። አሁን ይህ እንደዚህ አይነት ነገር የእኛ በጣም በአንደኛው መቶ ክፍለ ዘመን የዓለም ስልጣኔ እጅግ በገነነበት ላይ ስለሚኖር እኛ ዘመናዊን አካሄድ ነው የምንከተለው እንጂ መጽሐፍ ቅዱስ ውስጥ የሚለው የተለመደው ነገር እሱን ለመቀበል እኛ ጊዜም ቦታም የለንም ለሚሉት ሁሉ ማለት ነው። አሁን ይሄ እውነት መሆኑ ታየ ማለት ነው። እግዚአብሔር አምላካችን እንደተናገረው እየተፈጸመ ነው። ስለዚህ ይህንን እያዩ እግዚአብሔር ሁሉን በተለይ በዚህ አካባቢ ያሉት የሳይንስ ሊቃን ከዚህ በፊት የሚያስቡበትን አስተሳሰባቸው እንደገና እንዲያስቡም እግዚአብሔር መልእክት እያስተላለፈ ነው ያለው። እናንተ ስትሉበ የነበራችሁት እንደዛ እንዳይደለ እናንተ ማታውቁት ስለምድር እናንተ ማታውቁት ነገር እንዳለ እያለ ነው ያለው። ከዚህ በፊት ያስቡ የነበሩትን ሀሳብ እንደገና አሁን እንዲከልሱ እና ከዛም ደግሞ በቅንነት ይህንን በመረዳት ለእግዚአብሔር ክብር እንዲሰጡ እግዚአብሔር በዘመናት ሁሉ መናገርን አልተወም። ሰው ግን ሰምቶ የሚጠቀማል የማይጠቀምም አለ። ግን እግዚአብሔርን የምንለምነው ከዚህ አብዛኛው ሰው ሰምቶ ደህንነትን እንዲያገኝ ነው፣ እንዲያስተውሉ መጸለይ ነው። ነገር ግን ከሰሙ በኋላ ለጥፋት እንዳይሆን ማለት ነው። ስለዚህ ፈሪሆን እንደሆነው ማለት ነው። በዚህ ዘመን እንደዛ እያደረገ ያለው ይሄንን ነው። ፈሪሆን ይህንን እያየ ይህንን ድንቅ ስራ መሰራቱን እያየ አሁንም በእልከኝነት ቀጥሏል። የሰው ልጅ ክብሬ ተነካ ብሎ ለክብሩ ይጨነቃል። ለሰው ልጅ እኮ ክብሩ እግዚአብሔር ነው። እግዚአብሔር የሰው ልጅ ካላከበረ የሰው ልጅ ምን ክብር አለው? ሰው እኮ ሬሳ ነው። በሴኮንድ በደቂቃ በሚሞትበት ጊዜ እንዳየ ነው ማለት ነው። መኪናው፣ መርከቡ፣ አይሮፕላኑ፣ ፋብሪካው፣ ቤቱ ሬሳ ሁሉ እኮ ነው። አንድ ላይ እኮ በቅጽበት አይን እኮ ነው ያ ሱናሚ በሆነ ጊዜ ተጠራርጎ ወደ ባህር ውስጥ ብዙ የገባው ያ ያየ ነው። ከቆሻሻው ጭምር ማለት ነው። ከባህር የመጣው ውሃ ያንን ሁሉ ጠራርጎ እኮ ነው። እዚህ ላይ እንግዲህ በስነ ስርዓት እኮ ሰው ሊቀበር የሚችልበት ሁኔታ የለም። ሰው እኮ ክብር እኮ ሰውን ያከበረው እግዚአብሔር ነው። እግዚአብሔር እኮ ሰውን ካላከበረ እኮ ሰው እኮ ከምንም በቃ ምንም ክብር የለውም ማለት ነው። ግን እግዚአብሔር ለሰው ልጅ ክብር ሰጥቶ ነው የፈጠረው። እግዚአብሔር ልጅ እስካከበሩ ድረስ የከበሩ እንዲሆኑ በምድርም እንዲከብሩ እንደገና በዘላለማዊ ሀገር ከእግዚአብሔር ጋር ከዘላለም እስከ ዘላለም እንዲከብሩ ነው የፈጠረው። ክብራችን እግዚአብሔር ነው። እግዚአብሔርን ካላከበርን እኛ ልንከብር አንችልም። እግዚአብሔርን እያዋረድን እኛ ልንከብር አንችልም። እግዚአብሔርን ደግሞ የምናከብረው ያለውን እውነት በመቀበል እግዚአብሔር ሲናገረን በመስማትና ምላሽ በመስጠት ነው። ሰማይ እንዳይጠፋ እኛ መጸለይ ይገባናል ማለት ነው። ፈርዖንም እየሰማ በእልከኝነቱ ወደ ጥፋት እያዘገመ ነው ያለው። ይህንን ሁሉ ታምራት ቢያይም አሁንም ከፊተቱ አልታቀበም። አሁንም በእልከኝነቱ ሲጨምር እንመለከታለን። እግዚአብሔርን እንደ ሰው እንደ ራሱ እያየ እንደዚህ መሆን እኮ እኔ በጣም የሚገርም ነገር እኮ ነው። ይህ ምን አይነት ድቡርነትና አለማስተዋል እንደሆነ በጣም የሚያስደንቅ ነገር ነው። እግዚአብሔር ካለማስተዋል ያውጣል። እግዚአብሔር ሲናገረን እንድንሰማና ለእርሱ ምላሽ እንድንሰጥ ይርዳል። ይህ በሁሉ እኛም እግዚአብሔር የሚባላለን የምንልም የእግዚአብሔር ሰዎችም ጭምር ማለት ነው። እንግዲህ በእግዚአብሔር ቤትም ውስጥ ሆነን እግዚአብሔርን ልንደፍር እንችላለን። የማይገባው ልናደርግ እንችላለን። የሚገባው እንድናደርግ እንድናስተውል፣ ሌሎች ደግሞ የእርሱን ጥሪና የእርሱን ስራ አይተው ለእርሱ እንድንበረከቁ ለእርሱ እንዲገዙ ደግሞ ሌሎችንም እንድናስጠነቅቅ መልእክቱን እንድናስተላልፍ እግዚአብሔር በሆነ ይርዳል። ችላ አይንዳል። ይህንን እግዚአብሔር የተናገረው ቦል አድርገን መናገር ይገባል። እግዚአብሔር እኮ ነው ምድርን የፈጠረው። ያው እንደፈጠረ እንዲያረገ ወደ እግዚአብሔር ተመለሱ። ብዙዎቹ እንዴት ነው ብዙዎቹ እንዳይፈረድባቸው በኖህና በሎጥ ዘመን እንደሆነው እንዳይሆን። ምክንያቱም በዚያን ጊዜ የነበረው በኖህ ጊዜ የነበረው ዓለም ባለመስማት የእግዚአብሔርን ሀሳብ ባለመስማት የእግዚአብሔርን ጥሪ ባለመቀበል በውሃ ጠፋ። ከኖህና ከቤተሰቡና ከተወሰኑ እንስሳት ከተመረጡት ማለት ነው በዛች መርከብ ውስጥ አብዛኛው የዓለም በውሃ ጠፋ። በሎጥ ጊዜም እግዚአብሔር በሎጥ አማካኝነት ለከተማይቱ ማስጠንቀቂያ ይናገር ነበር፣ ግን አልሰሙትም። ሁሉም እንደተለመደው ነው ስሉ ነው የጠፉት። ልክ በዚህ ዓለም ያለ አሁን ያለ ሰዎች ይህን ሁሉ እግዚአብሔር በዘመናችን እየሰራ ያለውን ስራ እያዩ እንዳይፈረድባቸው እግዚአብሔር ሰዎች እንዲያስተውሉና ወደ ደህንነት እንዲመጡ እንድትጸል፣ ቢያንስ ብዙ ሰዎች ወደ እግዚአብሔር ወደ አምላካቸው እንዲመጡ ይህ ከኛ ይጠበቃል። እንደ ፈርዖን እንደገና እየተከተሉ አስቸጋሪውን ትልክና አስቸጋሪውን ትዕቢት የእግዚአብሔርን ታላቅና ድንቅ ክንዱን እያዩ በሙሴና በአሮን በኩል የሚሰራውን እያዩ አሁን በይልህ እንደ ጠፉት እንዳይሆን ማለት ነው። እንግዲህ ትምህርቱ ይሄ ነው። ከመጀመሪያም ጀምረን አብረን ስናነሳ እንደነበር ነው ትምህርቱ እግዚአብሔር በሐዋርያ ዘመን ታላላቅ ነገሮችን በመስራት ወንጌልን አስፋፍቷል። ለማመን የሚያስቸግሩ ነገሮች እንደሰሩ ባለፉት ትምህርቶች አይተናል። በብሉይ ኪዳን ዘመንም እግዚአብሔር አስደናቂ ስራውን በታሪክ የሚሆን አሁን ከመጀመሪያ ከዛ ጊዜ ጀምሮ እስካሁን ላለው ዓለም ሁሉ ትምህርት ሆኖ ምሳሌ ሆኖ የቀረውን የመጽሐፍ ቅዱስ አንዱ ትልቁ ክፍል የሆነውን ይህንን ድንቅ ታምር ሰርቷል። እግዚአብሔር በብሉይ ኪዳን ዘመን ታምራትንና ድንቅ ነገርን እንደሚሰራ በአዲስ ኪዳን ዘመን በሐዋርያ ዘመን እንደሰራ ዛሬም በእኛ ዘመን እግዚአብሔር ይሰራ ዝግጁ ነው። እግዚአብሔር ይሰራል፣ ዝግጁ ነው። ደግሞ ዝግጁነቱንም ደግሞ በተዘጋጁት ባሪያዎቹ በሚታዘዙት ባሪያዎች አማካይነት ታላላቅ ነገሮችን ያደርጋል። ዛሬም ይሰራል። ዛሬም እኛ የጌታን ሀሳብና ፈቃድ ይዘን ብንወጣ እግዚአብሔር ከእኛ ጋር እነዚህ ነገሮች ያደርጋል። ልክ ሐዋርያት እንደተናገረው ማለት ነው። እኔ የሚሰራው ስራ ትሰራላችሁ ጌታ ኢየሱስ እንዳለው፣ እኔ ከሰራሁትን በላይ ትሰራላችሁ እንዳለው ማለት ነው። እዚህ ላይ ከአብርሃምና ከሙሴ የሚበልጥ አለ ብሎ ኢየሱስ ክርስቶስ ሲያስተምር እንደተናገረው ማለት ነው። የአብርሃም አምላክ፣ የሙሴ አምላክ፣ የአሮን አምላክ፣ የኤልያስ አምላክ ዛሬም ከእኛ ጋር ነው። ዛሬም እግዚአብሔር ይሰራል። መንፈስ ቅዱስ ከፈሰሰበት ጊዜ ጀምሮ እስካሁን ድረስ የዓለም ፍጻሜ እስኪደርስ ድረስ ይህ ስራው ይቀጥላል። በዓለም ዙሪያ ባለፉት ትምህርቶች እንደጠቀስ ነው እጅግ ብዙ እንደዚህ አይነት ስራዎች አሉ። ለማመን የሚያስቸግሩ አሁን ይህን በነሙሴ በኩል የሆነውን ስናይ በጣም እንደምንገረም በአሁኑ ዘመን የሚያስገርሙ ነገሮች እየሆኑ ናቸው አሉ። እግዚአብሔር ቃና ልብ ይዘው በልክ ባለመታዘዝ ራሳቸው ለአደጋ እና ለዘላለም ጥፋት የሚሰጡ የማይሰጡትንና ድምፁ ሰምተው የሚታዘዙ ሰዎች ለማዳን እግዚአብሔር በተለያየ መንገድ እየሰራ ነው ያለው። ልክ የሱናሚ የሆነው በዓለም ሁሉ ቴሌቪዥን በዓለም ዓለም ዜና መገናኛ እንደተላለፈ ባይሆንም ማለት ነው በየጓዳ እግዚአብሔር ድንቅ ነገሮች እያደረገ ነው። እኛም ባጠገባችን በምናቃቸው ሰዎች በእኛም ህይወት እግዚአብሔር እየሰራ ያለው ነገር ስናይ ይሄ እውነት መሆኑን እናረጋግጣለን። ከሁሉም በላይ ደግሞ በቃሉ የተባለው ነገር ሲፈጸም ስናይ ደግሞ ይሄ ደግሞ ሌላ ማረጋግጫ ነው። እግዚአብሔር እየሰራ ነው ያለው። ይህንን እየሰማው የዓለም ህዝብ ለጥፋት እንዳይሄድ እየጸለይ ብዙ እንዲድን ማለት ነው። ሁሉ አይድንም። ሰው በራሱ ፈቃድ እግዚአብሔር ምላሽ ካልሰጠ እግዚአብሔር አስገድዶ አፍንጫውን ወይም አንገቱን ይዞ እንዲቀበል አያደርግም። ይህም በተከታታይ ትምህርቶቻችን እንዳነሳ ነው ማለት ነው። ግን ከሰማ በኋላ እንዲያስተውል አእምሮ ሰጥቶታል። አስተውሎ ደግሞ የመወሰንን ፈቃድ ለሰው ልጅ ሰጥቶታል። እሱ ካልወሰነ እንግዲህ ምንም ማድረግ አይቻልም። ግን ብዙዎቹ ደግሞ እውነትን ሲያገኙ የሚወስኑ አሉ። በሌላ በኩል ደግሞ ብዙዎቹ ያንን ከሰሙ በኋላ እንዳይወስኑ ደግሞ ሰይጣን ባለፉት ትምህርቶች እንዳነሳ ነው ተጽዕኖ ያደርጋል። በጉልበት በማስፈራራት ሰዎች የሚያምኑትን እንዳይከተሉ በቃ ከህብረተሰቡ ውስጥ እንደሚወጣ ከማህበራዊ ኑሮ እንደሚወጣ መቃብር ቦታ ታጣለህ፣ በማህበራዊ ኑሮ ውስጥ በምንም ከኛ ጋር አትሆንም፣ አንተ የተወገዝክ ነህ፣ አንተ ተቀባይነት የሌለ ነህ ይህንን ሃይማኖት ብትከተል እያለ ያስፈራራል። ከዛም አልፎ ተርፎ ደግሞ ይሄ እኛ በእኛ ሀገርና በእኛ ባህል በእኛ ሃይማኖት ተቀባይነት የሌለውን ሃይማኖት ይህንን ብትቀበል ከእኛ ጋር ልትኖር አትችልም ብሎ በኑሯችን ሁሉ እያስፈራራ ማለት ነው። የክርስቶስ ኢየሱስን እውነተኛ መንገድ እንዳንቀበል በዓለም ዙሪያ ያሉትን ሰዎች በአንድም በሌላ መንገድ እንቅፋት የሆነ ነው። ዲያብሎስ በጣም በጣም ጎበዝ የሆነ ካርታ ተጫዋች ሰው አለ። ወይም ደግሞ ዲያብሎስ አንድ ባህሪ አካላዊ ቁማርተኛ ይመስላል። አንዳንድ ጊዜ ይሄን በዚህ ቀዩ ላይ ብትጥል ትበላለህ፣ አረንጓዴ ላይ ብትጥል ታሸንፋለህ እያለ እንዲህ ስትጥል ሰውየው አረንጓዴን አገኛለሁ ሲል ቀዩ ነው ይገኛል። ሰይጣን እንደዚሁ በአሁኑ ዘመን በተለያየ የዓለም ክፍል ያሉትን ሰዎች በአንድም ሆነ በሌላ መንገድ ወደ እውነተኛው ደህንነት እንዳይመጡ ባለፉት ትምህርቶች እንዳነሳ ነው ማለት ነው። ያንን እያደረገ ነው ያለው። አንዳንዶቹ ለማመን እንኳን መብት የላቸው፣ ካመኑ ይገደላሉ ወይም ደግሞ ከህብረተሰቡ ይወጣሉ። እንግዲህ አሁን እንደዚህ አይነት ነገሮች ሁሉ በሚሆንበት ቦታ ሰው እንዴት ጌታን ሊቀበል ይችላል? እንዴት በነጻነት ጌታን ሊያመልክ ይችላል? የሚለው ነገር ሌላ የሚነሳ ጥያቄ ነው። በዚህ ጉዳይም ላይ እግዚአብሔር ኃላፊነትን የሚወስድ ይመስለኛል። እንደዚህ ለመዳን እየፈለጉ ችግር ለሚደርስባቸው በተለይ በመካከለኛ ምስራቅ ያሉት እና በሩቅ ምስራቅ እንደዚሁ በዚህ በጣዖት አምልኮ ምክንያት ክርስቶስ ኢየሱስን ሲከተሉ ሰዎች ውስጥ ለውስጥ ከፍተኛ ስደትም አንዳንድ የሞትም ነገር እንደሚደርስ እናውቃለን። በመካከለኛው ምስራቅ ደግሞ እናውቃለን አብዛኛው አረብ ሀገሮች ክርስቶስ ኢየሱስን ለማመን አንድ ሰው ቢወስን መብት እንደሌለው ማለት ነው። አባቱም እናቱም ወንድሙም እህቱም የስጋ ዘመዶች ሁሉ ሳይቀሩ ጠላቶች ይሆናሉ። አንዳንድም ደግሞ ሙሉ በሙሉ ይለያሉ፣ ይገለላሉ፣ መገደልም አለ። አሁን ብዙዎቹ በዚህ መልክ እኔ ክርስቲያን ነኝ ጌታ ኢየሱስን ይከተላሉ ብለው ለመናገር አይችሉም። እንደዚህ አይነቱ ተጽዕኖ ታዲያ በምን መልክ ነው የሚወገደው? በመጨረሻው ዘመን እግዚአብሔር ይህንንም ነገር የሚያመቻችበት ሰዎች የመረጡትን መከተል እንዲችሉ ኢየሱስ ክርስቶስን ወደውና ፈቅደው መከተል የሚፈልጉ ሰዎች እንዳይከለከሉ የሚያደርግበትን የወንጌልን በስልጣን የመሰበክን አመጣጥም የሚያመጣ ይመስለኛል። ምክንያቱም መጨረሻው ከመሆኑ በፊት ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ተብሎ እንደተጻፈ ማንም እንዳይከለክለው ምናልባት የአሁኑ ይኸውን በአረብ ሀገሮች እየተደረገ ያለው ፖለቲካ እንቅስቃሴው ምናልባት ወደዛ ያመራ እንደሆነ ምስ በማስተዋል እንከታተለው ወዴት ነው የሚያመራው የሚለው ማለት ነው። ነገር ግን እግዚአብሔር ለዓለም ሕዝብ ሁሉ ስለሞተ እነዚህ ሰዎች እንዲሞቱ ወይም ደግሞ ለማመን እየፈለጉ መፍት በማጣት ተከልክለው እንዳይሞቱ እግዚአብሔር በዚህ ጉዳይ ላይ ጣልቃ እንደሚገባ እንደዛ አስባለሁ። በመጨረሻም ያመኑትን መከተል የሚችሉ ማለት ነው። ምክንያቱም ኢየሱስ ክርስቶስ ለዓለም ሁሉ ሞቷል። የወንጌል ነገር የቦታና የመሬት ወይም ደግሞ የአገሮች ለውጥ የሚያግደው አይደለም። ወንጌል ከሰዎች ፈቃድና ከሰዎች ሕግ ሁሉ በላይ፣ ከባህል በላይ ነው። ከአገሮች ሕገ መንግስት በላይ ነው። ማንም ሰው ወንጌል እንዳይሰበክ ሲያግድ እግዚአብሔር በዚህ ነገር ላይ አይደሰትም። ሰው ሁሉ እንዲድን የእግዚአብሔር ፈቃድ ነውና ያኔ አሁን በጉልበት ጌታን እንዳመልኩ የተከለከሉ ለተከለከሉ ሰዎች ልክ አሁን ህዝብን ያገለግለኝ ዘንድ ልቀቅ ብሎ በሙሴ እና በአሮን አማካይነት ለፈሪውን እንደተናገረ ህዝብን ያገለግለኝ ዘንድ ልቀቅ ብሎ እንደተናገረ ለእነዚህም ሰዎች ተከልክለው ያሉት ማመን እየፈለጉ እንዳመኑ በሞትና በእስራት በድብደባ በመገለል ተሸማቀው እግዚአብሔርን እንዳመልኩ ኢየሱስ ክርስቶስ አምላካቸው ጌታቸው አድርገው እንዳይከተሉ በመንፈስ ቅዱስ እንኳን በህልምና በራእይ ተገልጾላቸው ጌታን እንዳይከተሉ የተከለከሉ የዓለም ህዝቦች ጌታን መከተል እንዲችሉ ልክ ለፈሪዖን እንደተናገረው ህዝቤ ያገለግለኝ ዘንድ ተው የሚልበት ጊዜ ደግሞ አሁን እየደረሰ እንዳለ ማየት እንችላለን። እናንተ በተለያየ ሀገር ያላችሁ ሰዎች የነጻነትና የእውነትን ወንጌል ከሰሙ በኋላ ሊከተሉ ሲፈልጉ የከለከላችሁ ህዝቤ ያመልከኝ ዘንድ ተው ልቀቁ የሚልበት ዘመን እንደደረሰ ያን ይመስላል። በዚህ ጊዜ ማንም ወንጌል እንዳይሰበክ ሊከለክል አይችልም ማለት ነው። በየትም ስፍራ ያለው በነጻነት ማለት እንግዲህ አሁን ህገ መንግስት ለምሳሌ ክርስትና እንዳይሰበክ የሚከለክል ከሆነ ምንድን ነው የምናደርገው? እዚህ ላይ እኛ የእግዚአብሔር ሰዎች አሁን የፈሪዖን ህገ መንግስት እኮ ነው። የግብፅ ህገ መንግስት ምንድን ነው? እስራኤሎች እንዳይወጡ ነው። የጌታ የእግዚአብሔር ህግ ደግሞ ምንድን ነው ብለው ህዝብ ያገለግለኝ ዘንድ ልቀቅ ነው ብለው። ለየትኛው ህግ ልንገዛ ነው? የሰማያዊው መንግስት ህግ ወይም ደግሞ ሰማያዊ ህገ መንግስት ከምድራዊ ህገ መንግስት ይበልጣል? ምድራዊ ህገ መንግስት ከእግዚአብሔር ፈቃድ ጋር የሚጋጭና የእግዚአብሔር ፈቃድ እንዳታደርግ የሚያደርግ ሲሆን ለሰማያዊ ህገ መንግስት ተገዝተ ከዛ በኋላ የሚያስፈልገውን ዋጋ መክፈል ይገባናል ማለት ነው። እኛ አሁን እዚህ ላይ ምድራዊን ህግና ህገ መንግስት ወይም ደግሞ ምድራዊን መንግስት ልንገለብጥ አይደለም የተጠራ ነው። በትህትናና በፍቅር ወንጌልን እንሰብካለን። ወንጌል ለሁሉም ጋር ያንን በምንሰብክበት ጊዜ ግን አስቸጋሪው ነገር ሲሆን ህይወታችንንም ሰጥተን ጌታን እንከተል ማለት ነው። እኛ የለም ያኔ ሐዋርያት ይህንን ወንጌል እንዳትሰብኩ ይህንን ሞት ጥፋት በእኛ ላይ ልታመጡብን ነው የዛን ሰውዬ፣ ስለዚህ ከዛሬ ጀምራችሁ ይህን ነገር እንዳትናገሩልን። አይ ከሰው ህግ በላይ እኛ የእግዚአብሔርን ከመናገር ወደ ኋላ ልንል አንችልም። እናንተ አትናገሩ ብላችሁናል፣ እኛ ደግሞ እንናገራለን እንላለን። በጉልበት ደግሞ እናንተ ያስቀመጣችሁን ወይም ህግ እምቢ ብለን ወይም ደግሞ እናንተ ይህንን አይነት ነገር በእኛ ላይ ተጽዕኖ እንዳታደርጉ ልንከለክላችሁ አንችልም። ነገር ግን ከምድሩ ከእናንተ ዛቻና ከእናንተ ማስጠንቀቂያ በላይ የእግዚአብሔርን ህግ እንሰማለን፣ የእግዚአብሔርን ፈቃድ እንሰማለን። ስለዚህ ወንጌልን እንናገራለን። ስለዚህ የፈለጋችሁት እንዲታረጉ ትችላላችሁ እንዳሉት ማለት ነው። የፈለጋችሁ ልክ ሐዋርያትም የዲሞክራሲን የሰዎችን ነጻነት ህግ የመንግስትን ህግ አለኩ። እንግዲህ እዚህ ላይ ሰማያዊውን ህግ የሚጻረር የምድር ህግ ሲኖር ሰማያዊ ህግ እንታዘዛለን። ምክንያቱም የሰማያዊ ህግ የምድሩን ሁሉ የሚገዛ ስለሆነ ነው ማለት ነው። ያንን በማድረግ ግን ዋጋ ይከፍላል ማለት ያኔ እግዚአብሔር ከኛ ይሆናል። ልክ ያኔ እነሱ ምስክሮች ናቸው። የጦር መሳሪያ የላቸውም በእጃቸው የሰላምን ወንጌል ነው የሚሰብኩት። አሁን የምድሩ ህግ፣ የምድሩ ነገስታት ህግ፣ የምድሩ ገዦች ህግ ከእግዚአብሔር ህግ ጋር ሲጋጭ ለእግዚአብሔር ህግ እንዲገዛ ቆርጥናል አሉ። ስለዚህ እናንተ ህጉን አሁን ጥሳችኋል ካላችሁት ብትፈልጉ ግደሉን፣ የፈለጋችሁትን አድርጉ ነው። ልክ በዚህ አይነት ቆራጥነት እነሱ ለጌታ ህግ፣ ለሰማያዊ ህግ ለመገዛት ሲቆርጡ ግማሾቹም ተገለዋል። ግማሾቹ ደግሞ እግዚአብሔር አሁን ከሙሴና ከአሮን ጋር እንደሆነው ድንቅ ታምራትን አድርጓል። ወንጌልን በዚህ መልክ መጣል። ዛሬም በዓለም ዙሪያ ያለው ህዝብ በየትም ስፍራ ወንጌልን እንዳይሰሙ የተከለከሉት ሁሉ እግዚአብሔር የመጨረሻው ዘመን ከመምጣቱ በፊት ድንቅ የሆነ ነገር መዳን ለዓለም ህዝብ የሚያመጣበት ነው። በጣም የሚገርመው ነገር ግን ነጻነት በሌለባቸው ቦታዎች ያሉት የኢየሱስ ክርስቶስን ፍቅር ካገኙ በኋላ ታፋጭነቶች ሲያገኙ እንዲያውም የጋንም ደጆች በማይቋቋሙት መልክ ወንጌልን በማሰራጨት እንደሚሳተፉ ነው ይናገራሉ። ያለምንም ፍርሃት ፍርሃትን ጨርሷል። እነዚህ ሰዎች የኢየሱስን ፍቅር አይቷል። ከዚህ በፊትም ቢሆን እግዚአብሔርን እንወዳለን እያሉ የተሳሳቱ እንጂ እግዚአብሔርን ላለመቀበል የተሳሳቱ አልነበሩ። አሁን እውነተኛውን እግዚአብሔር ሲያገኙ ያንን እግዚአብሔር ይህንን ኢየሱስ ክርስቶስን ሌሎችም እንዲያገኙ በከፍተኛ እንቅስቃሴ ወንጌልን ያስፋፋሉ። በዚህ ምክንያት በእነዚህ አሁን በጣም ከፍተኛ ነጻነት በሌለባቸው ቦታዎች ያሉት ህዝቦች ሁሉ የክርስቶስ ኢየሱስን ወንጌል የመስማት እድል ያገኛሉ። ምክንያቱም በመጨረሻው ዘመን ይህ ወንጌል የመንግስት ወንጌል ለዓለም ሁሉ ይሰበካል የተባለው ማለት ነው። እንደዚሁም ደግሞ አሁን በጣዖት አምልኮ ውስጥ ሰይጣን በማጭበርበር በማታለል ብዙ በጥንቆላ በአስማት ያሳሳታቸው ሰዎች እውነት መስሏቸው እሱ እውነቱም አሁን የሚያመልኩት ያጣሁት አምልኮ እግዚአብሔር እውነተኛ ትክክለኛ ሃይማኖት ነው ብለው የያዙት የክርስቶስ ኢየሱስ ወንጌልና ከዛ በላይ የሆነው ድንቅ ሰማያዊ አሰራሩ ሲገለጽላቸው ያንን ጥለው ኢየሱስን ሲቀበሉ ለወገኖቻቸው ለጓደኞቻቸው ደግሞ ወንጌልን እንደሚያሰራጩ ይህንን መገመት ይቻላል። እግዚአብሔር በዚህ መልክ ለዓለም ወንጌል የሚሰብክበትን መሰረት እያመቻቸ ነው ያለው። ያለ ነው በመጨረሻው ዘመን ላይ ነው ያለ። እግዚአብሔር ለፈርዖን እኮ ያለው ምንድን ነው? አንተ ክብርን አይተህ እንድትንበረከክ እንጂ ብትወልድ አሁኑ ባጠፋው ነበር፣ አሁኑ እጀንችኛ አንተን በገደልኩ ነበር ብሎ ተናግሮ ነበር። አሁንም ያለችው ዓለም የእግዚአብሔርን ክብር አይታ ለእግዚአብሔር እንድትንበረከት ብዙ ሰዎች እንድድኑ እንጂ ብፈልግ እግዚአብሔርን ዓለምን በአሁኑ በሰከንድ ባጠፋት ነበር። አሁን የሆነው ነገር ይሄ የሶናሚ ነገር ያንን ያሳያል። በአጭር ጊዜ ውስጥ እንደዚህ ከሆነ ምድር እኮ ልክ ነፋስ እንደሞላት ባሉን እንደዚህ አድርጎ እኮ ማድረግ በእግዚአብሔር እጅ ናት ያለችው። እንዴትም ደግሞ በዚህ መልክ እንድትቀመጥ እኮ ያደረገው እግዚአብሔር እንዴትም ማጥፋት እንደሚችል እኮ ያውቃል። ደግሞ በመጨረሻው ጊዜ የምድርና ሰማይ ይጠፋል ነው ብለው አንድ ሰማይና አዲስ ምድር እሱን ለሚያምሉት የተዘጋጀ ተወዳዳሪ የለው የእግዚአብሔር የክብር ከተማ እንዳለ የክብር ስፍራ እንዳለ ይናገራል። ያው ተፋለች ግን እግዚአብሔር አሁን ያላጠፋው ብዙዎቹ እንዲድኑ ነው። ይሄ ብዙዎች ደግሞ እንዲድኑ እንደ ሙሴና እንደ አሮን ይህንን መልክ ይዘን እንድንወጣል። እግዚአብሔር እኮ ከሁለት ሰዎች ጋር ሆኖ እኮ ምድርን እኮ አሁን ይህንን በዛን ጊዜ የነበረውን እግዚአብሔርን በማወቅ እንደ ተናገረ እግዚአብሔር እኮ ይችላል እኮ። እኛ ብዙዎች ብዙ ከዚህ ባለፉት ትምህርቶችም ተጋግሞ እንደጠቀስኩት ማለት ነው እግዚአብሔር ልክ ሙሴና አሮን የእግዚአብሔርን ድምፅ ሰምተው ከዛ ደግሞ እግዚአብሔር ሞገሳቸው እንደሆነ ታምራትን እንዳደረገ እነሱ ሁለቱ ህዝቡን አንቀሳቅሰው የእግዚአብሔርም ህዝብ እግዚአብሔርን ወደ ማምለክና እግዚአብሔር ፈጥሯቸው ግን ረስተው ሌላ አምላክ እንዳለ እያሰቡ ያሉት ወደ አምላካቸው ወደ እግዚአብሔር እንዲመለሱ ተፈቀዱ ማለት ነው እንዳደረገ ማለት ነው። ከዓለም ዙሪያ በሁሉም የዓለም ክፍል በቢሊዮን የሚቆጠር ክርስቲያኖች አለ። ይህንን ነገር አስተውለን ብናደርግ ወንጌልን እኮ በአጭር ጊዜ እኮ ወንጌልን በዓለምን በወንጌል መድረስ እኮ ይቻላል። ግን የዚህ ጠቃሚነቱን አለማስተዋላችን ነው። ደግሞ በጥቂት ሰዎች ከዚህ በፊትም ማነሳ ነው መሰረት ብንነሳ ልክ ከሙሴና ከሁለት ሰዎች ጋር ሆኖ ለእስራኤል ነጻነት ለሌሎቹም ደግሞ የወንጌል የደህንነት እግዚአብሔርን የማምለክን እውቀት እግዚአብሔር ያንን በድንቅ ታምር እንዳደረገ ዛሬ እኛ ታናችን የእግዚአብሔርን ስራ ለመስራት ብንነሳ እግዚአብሔር ያንን ድንቅ ነገር ለማድረግ ዝግጁ ነው። እግዚአብሔር ዝግጁ ነው። እኛ ብዙ ነን፣ ግን ብዙ ነን በአሁኑ ዘመን ያለ በሚሊዮን በሚሊዮን የሚቆጠር ማለት ነው። ግን ጥቂቶቹ ቢጀምሩ ሁለት ሰዎች እንኳን ቢጀምሩ እግዚአብሔር ከነሱ ጋር ይሆናል ማለት ነው። ከዛ በኋላ ይሄ አገልግሎት እየሰፋ ሄዶ ዓለም መቀመጥ በማይቻልበት በወንጌል ሊዳሰስ እና በሚሊዮን በብዙ ሚሊዮን የሚቆጠሩ ሰዎች በቅንነት መወሰን የሚችሉት እንዲወስኑ ልናደርግ ተጽዕኖ ልናሳድር እንችላለን። ቤተ ክርስቲያንም ደግሞ ለዚህ መቆሟን ማረጋገጥ አለባት። ቤተ ክርስቲያን ስንል እኛ ሁላችን ክርስቲያኖች ጌታን አምነን ሄደን ማለት ነው። በዚህ መልክ ይህንን እንቅስቃሴ ይህንን ስራ እንድንጀምር ማለት ነው። ከሙሴ ጋር እንደሆነ እግዚአብሔር አምላካችን ፈቃዱ ይህ ነው። ሰው ሁሉ አምኖ እንዲድን መልእክቱም ይሄ ነው። እሱ ደግሞ በተለያየ መንገድ ለዓለም እድልን ይሰጣል። እድልን የሚሰጠው በሚሰሩ ሰዎች አማካኝነት እንግዲህ ይሄ ነው። ነገር ግን የሰው ልጅ አያስተውልም። አሁን ሙሴ ፈሪዖንም ይህንን ነው እያደረገ ያለው። እየሰማ አለማስተዋል። ከእንዲህ አይነት ዕውርነትና ድንቁርና እግዚአብሔር ይጠብቃል። ከእንዲህ አይነት አለማስተዋል እግዚአብሔር ያውጣል። የዓለምን ሕዝብ እግዚአብሔር ያውጣ። ይህንን እያየ እግዚአብሔር ትልቅ መልእክት እየተናገረ አሁንም በዚሁ መልክ ከመቀጠል በኃጢአት ከመቀጠል በስንፍና ከመቀጠል እግዚአብሔርን ለእግዚአብሔር ክብርን ላለመስጠት በእልከኝነት ከመቀጠል በተለያየ መንገድ እግዚአብሔር ያውጣል። እንግዲህ በዚህ መልክ እግዚአብሔር በሙሴ አማካይነት ለፈሪዖን እየተናገረ ፈሪዖን አሁንም እልከኝነቱን እየቀጠለ ነው ያለው። ተመሳሳይ የሆነ ነገር በዓለም በአሁኑ ጊዜ እየሆነ ነው። ይሄንንም ራሱ አብራርተን ለሰዎች መናገር ነው። ያውላችሁ እያያችሁት በኋላ የጥፋት ጊዜ አለ። እድሉ አሁን ነው ያለው። መዳን የምትችሉት ማመን የምትችሉት አሁን ብቻ ነው። በኋላ እድሉ የለ። በኋላ የምትሰጡት ምክንያት አይኖርም እያልን መናገር ይገባናል ማለት ነው። በትንሹ እግዚአብሔር እኛ እንደዚሁ በርትተን ብንነሳ እግዚአብሔር ከኛ ጋር ይሆናል። ነገር ግን የሰው ልጅ ሰይጣን በተለያየ መንገድ እያታለለ አሁንም ፈሪዖንንም አሁን ወደ ጥፋት በእልከኝነት እየመራ እንዳለ እልከኝነቱ ይኖራል። እንግዲህ አሁን የምናየው ምንድን ነው? ይህንን ጨለማ የእስራኤል ልጆች ከወጡ በኋላ ብዙ ሄደው ወደ ተስፋይቱ ምድር ጉዞ ከጀመሩ በኋላ አሁንም በእልከኝነት ያ ሁሉ ጥፋት ደርሶ አሁንም ተከትሎ ሊመልሳቸው ሳያውጡ ሲያዝ እንመለከታለን። በዚህ ጊዜ እንግዲህ እግዚአብሔር አሁን አስደናቂ የሆነው ነገር የመጨረሻውን እርምጃ ሲወስድ ነው። የእስራኤል ሕዝብ ፈራ። እንደ እኛን ልታጠፋን ነው እንደዚህ ያመጣሃል? እንደ ምንድን ነው ነገር? እዛው በባርነት ብንገዛላቸው አይሻልም ነበር? ምንድን ነው ያደረግብን ብለው በሙሴና በአሮን ላይ ጮሁ። በዚህ ጊዜ እግዚአብሔር በሙሴ አማካኝነት ተናገራቸው። እግዚአብሔር ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር፣ አንተም በትሪን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለው፣ የእስራኤልም ልጆች በባህሩ ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንን ልብ አጸናለሁ፣ ለመቀበል ያልፈለጉትን ከዚህ በፊት የሆነው ነገር ሁሉ እያዩ የተከተሉትን አጸናለሁ። በሰራዊቱም በሰራዊቱም ሁሉ በሰረገሎቹ በፈረሰኞቹ ላይ ክብር አገኛለሁ። አልታዘዝ ብሏል፣ አልገዛም ብሏል። እያዩ ተነግሯቸው እምቢ ብሏል። በእልከኝነት ከአምላካቸው ከእግዚአብሔር ጋር እልከኝነት ገብቷልና ድሌ ገብቷልና ዛሬ በነሱ ላይ ክብርን አገኛለሁ። የዓለምም ህዝብ እኔ የማደርገውን ያያል። ግብፃውያንም በፈሪዎችና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆኑ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። አሁን ያንን የሰራዊቱን ጦር መሳሪያ አይቶ ህዝቡ እንዳይሄድ ማለት ነው፣ በማዕከላቸው እንዳይመለከቱ እግዚአብሔር በማዕከላቸው ገባ። መልአኩ የደመናውም አምድ ከፊት የነበረው ወደኋላ ሆነ፣ በሁለቱ መካከል እንዳይተያዩ ማለት ነው። ህዝቡ እስራኤልም እንዳይሄድ በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ። በዚያም ደመናና ጨለማ ነበረ። በዚህ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። አሁን በእስራኤል ህዝብ በኩል ብርሃን ቀን፣ በዛ በኩል ጨለማ ማለት ነው። አቤት እግዚአብሔር ለህዝቡ እንዲህ ይጠነቀቃል። ቁጥር 21 ላይ ምዕራፍ 14 ቁጥር 21 ላይ ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔር ሌሊቱን ሁሉ ጽኑ የምስራቅ አውሎ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃው ተከፈለ። የእስራኤልም ልጆች በባህሩ መካከል በየብስ ገቡ። ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ድንቅ ነው፣ ውሃ እንደ ግድግዳ ሲሆን። አቤት የሰላም ጌታ እግዚአብሔር የሚያደርገው ድንቅ ታምር። ቁጥር 23 ላይ ግብፃውያንም የፈርዖን ፈረሶችና ሰረገሎች ፈረሰኞቹም ሁሉ እያሳደዱ በኋላቸው ወደ ባህር መካከል ገቡ። በጣም የሚገርመው የአሁኑ ጨለማ ሲሆን የአሁኑ እያዩ በእልክ ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ። የግብፃውያንንም ሰራዊት አወከ። አልሰማ ብሏልና አልገዛ ብሏልና ለእግዚአብሔር ክብርን አልሰጥ ብሏልና እልካቸውን ሊያስጨርስ እግዚአብሔር በእሳትና በደመና አምድ ከላይ ሆኖ የግብፃውያንን ሰራዊት ተመለከተ። የግብፃውያንንም ሰራዊት አወከ። የሰረገሎችንም ማንኮራኩር አሰረ እንዳይንቀሳቀሱ። ያፈጣን የነበረው የሰረገላው ማንኮራኩር አሁን ታሰረ። ወደ ጭንቅም አገባቸው። አልሰማም ብሏልና አልገዛም ብሏልና ለእግዚአብሔር ክብርን አልሰጥ ብሏልና ወደ ጭንቅም አገባቸው። ያንን ሁሉ ታምራት ያዩ ለእግዚአብሔር ክብርን መስጠት እምቢ ብሏልና ከእግዚአብሔር ጋር እልህ ገብቷልና እግዚአብሔር እልካቸውን እያስጨረሰ ነው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። ግን እንሽሽ ባሉ ጊዜ እንዳይሸሹ መንኮራኩሩ ታስሯልና ወዴት። ቁጥር 27 ላይ እግዚአብሔርም ሙሴን እጅህን በባህሩ ላይ ዘርጋ፣ ውሃው በግብፃውያን በሰረገሎቻቸው በፈረሰኞቻቸውም ላይ ይመለሳል። ሙሴም አዋጁን እጁን በባህሩ ላይ ዘረጋ፣ ባህሩ ማለዳ ወደ መፍሰሱ ተመለሰ። አሁን ወደ መነጋጋት መጥቷልና የግብፅ ሰራዊትም እስራኤልን ተከትሎት እስራኤል ያኔ ሙሴ ባህሩን ቀይ ባህርን በበትሩ በመታ ጊዜ እግዚአብሔር በሰጠው የስልጣን በትር በመታ ጊዜ ውሃው እንደ ግድግዳ ቆሞ በደረቅ ምድር እየሄዱ እያሉ ግብፃውያንም ተከትለው ገቡ። እንግዲህ ቀይ ባህር ሰፊ ነው። ብዙ ኪሎ ሜትር ምናልባትም በትክክል ያንን ለመናገር ባይቻልም ሰፊ ባህር ነው። ብዙ የሚያስኬድ ነው። ብዙ ኪሎ ሜትሮች እንደሆኑ እንግዲህ ይህንን መገመት እንችላለን። አሁን ያንን ባህሩን እስኪያቋርጡ ድረስ እነሱ ሲጓዙ ባህሩ ለእስራኤላውያን እንደ ግድግዳ ቆመላቸው። እነዚህም በዚህ በደረቅ በኋላ አሁን ግብፃውያን ከይልከኝነት አልመለስ ብለው ከእግዚአብሔር ጋር እየተነጋገሩ ስላሉ አሁን ምን አደረገ? ተመለስና ከኋላ ዞር በልና ውሃውን ምተዋለ። ሲመታ ከኋላ በኩል ውሃው ወደ መፍሰሱ ሲመለስ የግብፅ ሰራዊት በሙሉ ያ እስራኤልን ሲያሳድድ የነበረው እንግዲህ ሰምቶ መቅረቱ ነው። አቤት ከእንዲህ አይነት ድንቁርናና ከእንዲህ አይነት ይልከኝነት ለእግዚአብሔር ክብሬን ካለመስጠት ይልከኝነት እግዚአብሔር ይሰውረን። እያዩ ደንቆሮ ከመሆን እያዩ እውር ከመሆን እየሰሙ ደንቆሮ ከመሆን ለእግዚአብሔር ክብሬን ከመስጠት የእግዚአብሔርን ጥሪና የእግዚአብሔርን መልክት ካለመቀበል እውርነት እና ደንቆሮነት እግዚአብሔር ይሰውረን። ሙሴና ፈርዖንና ሰራዊቱ እንዲሁ የሆኑ ናቸው። ሙሴም እጁን በባህሩ ላይ ዘረጋ፣ ባህሩ ማለዳ ወደ መፍሰሱ ተመለሰ፣ ግብፃውያንም ከእርሱ ሸሹ። እግዚአብሔርም ግብፃውያንን በባህሩ መካከል ጣላቸው። አሁን ወዴት ነው የሚሸሹ? ወደ ኋላቸው። አሁን ውሃው ስለተመለሰ ወዴት ሊሸሹ ነው? ይሄ ራሱ እኮ ድንቅ ነገር ነው፣ እጅግ ድንቅ ነው። በሙሉ ይዘው ሰምተው ቀሩ። ውሃውም ተመልሶ በኋላቸው ወደ ባህር የገቡትን ሰረገሎችን፣ ፈረሰኞችን፣ የፈርዖንን ሰራዊት ሁሉ ከደነ። ከእነርሱም አንድስ እንኳን አልቀረም። የእስራኤል ልጆች ግን በባህሩ ውስጥ በየብስ ሄዱ። ከፊታቸው ባህሩ ደረቅ ነው፣ ከኋላቸው ግን መፍሰሱን ቀጠለ። ውሃው ከፊታቸው በኩል ወደ መፍሰስ አልተመለሰም። ስለዚህ አሁን በደረቅ ምድር እየሄዱ ናቸው፣ ቀይ ባህር። ምክንያቱም ውሃ ራሱ የእግዚአብሔርን ድምፅ ይሰማል። ድንጋይ እንኳን አያ የእግዚአብሔር ፍጡራን ስለሆኑ የእግዚአብሔርን ድምፅ ይሰማሉ። እነዚህ ነገሮች እንኳን ለእግዚአብሔር ምላሽ ሲሰጡ ህይወት ያለው አእምሮ ያለው አንጎል ያለው ማስተዋል የሚችል ሰው ግን እያየ ለእግዚአብሔር ክብርን አለመስጠቱ የሚያስደንቅ ነገር ነው፣ የሚያሳፍርም ነገር ነው። ውሃ እንኳን አትሰስን አይፈጥም ቆመ። ውሃ እንኳን የእግዚአብሔርን ድምፅ ይሰማል፣ እግዚአብሔር ፈጥሮታልና። አያ እንኳን በላምን ደስታ አልነበረም። መናገር ማትችለው አያ ማለት ነው፣ የእኛን የሰውን ቋንቋ ማንሰማው አያ ማለት ነው፣ በምንሰማ ቋንቋ ማለት ነው። በውጭ አንድስ እንኳን እነዛ በይዜ የገቡት አንድስ እንኳን አልቀሩ፣ በሙሉ በውሃ ሰምጠው ቀሩ። በየብስ ሄዱ። የእስራኤል ልጆች ግን በባህሩ ውስጥ በየብስ ሄዱ። ውሆችም በቀኛቸውና በግራቸው እንደ ግድግዳ ሆኑ፣ እንደ ግድግዳ ሆኑላቸው። አቤት ድንቅ አምላክ! መቆሚያ የሌለውን ውሃ እንደ ግድግዳ አድርጎ የሚያቆም ድንቅ አምላክ፣ አምላክን በመስራት የታወቀው የዘላለም አምላክ እግዚአብሔር። እግዚአብሔር በዚያን ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ። እስራኤልም የግብፃውያንን ሬሳ በባህር ላይ አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቁን እጅ አዩ። ህዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም በባሪያውም በሙሴም አመኑ። ከዚህ በፊት ሲያጉረመርሙ የነበሩ ሰዎች ዛሬ የእግዚአብሔርን እጅ አዩ። እንደውም ይህንን ሲያዩ እነሱም ለራሳቸው ይህ ማስጠንቀቂያ ነው፣ ለእነሱም ከእግዚአብሔር ሕግ እንዳይወጡ ወደ ግራም ወደ ቀኝም እንዳይሉ አምላካቸውን እግዚአብሔርን ታምነው ለእርሱ እንዲገዙ እንዲያመልኩት እግዚአብሔርን ወደዚህ ደረጃ ያደረሳቸው አምላክን የሰራው ህዝቡ እግዚአብሔር እንዲያመልክ ስለሆነ ሌላ አምላክ እንዳመልኩ ሌላ ጣዖት እንዳመልኩ ፈሩ ይላል። እንግዲህ ይሄ ታሪክ ነው። ከዛን ጊዜ ጀምሮ አሁን ባለው ዓለም አሁንም እኔም ራሴም እየተናገርኩ ያለሁት ይሄ ነው። እኛን እየሰማን ያለ ነው። ምን ላነባው? ያኔ የሆነው ዛሬ ለዓለም ህዝብ ሁሉ እንዲያነበው በተጠረዘ መጽሐፍ በመጽሐፍ ቅዱስ እዚህ ውስጥ ተጽፎ እናገኛለን። ይሄ ነገር ዝም ብሎ ማይሆን ነገር ሰዎች አስመስለው የጻፉት ነው እንዳይባል አይደለም፣ እውነት ነው። የምድር ነውጥ ይሆናል፣ እየጨመረ ይሄዳል። በዓለም ውስጥ ከፍተኛ የምድር ነውጥ በመጨረሻው ዘመን ይሆናል ብሎ ጌታ እንደተናገረው ያን ደግሞ አሁን ቅርብ ጊዜ አይተናል። በዓለም ሲሆን እየሆነ እያለ ማለት ነው። ይሄም ቃል እውነት ነው። ወደ መኖር ያመጣት እግዚአብሔር ሰውን ካለመኖር ወደ መኖር ያመጣው እግዚአብሔር እንስሳትን ከመኖር ካለመኖር ወደ መኖር ያመጣው እግዚአብሔር ይህንን ቢያደርግ አያስፈልግም። እግዚአብሔር ሁሉን ቻይ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በእርሱ ያመነ ሁሉ የዘላለም ሕይወት አለው። ይሄ እውነተኛ ቃል ነው። የሚሻል የሚለወጥ ቃል አይደለም። ማንም እንደፈለገ የሚተረጉመው እና ማንም ሲፈልግ የሚተወው ወይም ሲፈልግ የሚቀበለው ሳይሆን ሁላችንም ብንቀበል የሚጠቅመን ቃል ነው። ባንቀበል ደግሞ ይፈረድብናል። እንዳይፈረድብን የክርስቶስ ኢየሱስን ወንጌል ሰምተን በእርሱ እንኖር እንዳን ሌሎች እንድድኑ ደግሞ ይንናገር። ይሄ ነው የእግዚአብሔር ሕዝብ ተጠንቀቁ፣ ፈሩ ይላል። ምክንያቱም የተደረገው ነገር ይሄ ነው። እግዚአብሔርም ይህንን ታምር ሲሰራ ይህንን መልእክት አሁን ከዛ ጊዜ ጀምሮ እስካሁን ላለው ዓለም ሁሉ ይሄ መልእክት ምስክር እንዲሆን ለማድረግ ፈልጎ ነው። እልከኞች ግን ጠፉ። እነሆ የመዳን ወንጌል የተሰበከ በእልከኝነት እንዳልጠፋ እንዳይጠፉ እልከኝነት ለማንም የሚፈይድ ነገር አይደለም። መጨረሻ ጥፋት ነው፣ ሞት ነው እልከኝነት። ዛሬው ደግሞ እግዚአብሔር ካለንበት እስራት ነፃነታችንን እንዳናመልክ ከከለከለ ነገር ሊያወጣን ሲፈልግ ከሰይጣን እስራት ልክ ፈርዖን ህዝቡን ጨቁኖ እንደያዘ ህዝቡ ደግሞ በአሁኑ ጊዜ ያለው ክርስቶስ ኢየሱስን እንዳይከተል ቀፍድዶ ከያዘው ጨቁኖ ከያዘው ዘግቶ ከያዘው ነፃነትን አሳጥቶ ከያዘው ወንጌልን ሰምቶ እንዲድን እግዚአብሔር ፈቃድ ነው። ልክ አሁን በዚህ መልክ ላሉት በዓለም ልክ እንደ ፈርዖን ጭቆና ህዝቡ ለማምለክ እየፈለገ ህዝቡን ላለመልከት እንዳይከተሉ ያደረጉትን የዓለምን ነገስታትና አገሮችን ወይም ደግሞ በዚህ መልክ እግዚአብሔር ክብር እንዳይገለጽ ሰዎች በየትም የዓለም ክፍል ያሉት ክርስቶስን እንዳይከተሉ የታገዙ ሰዎች ክርስቶስን እንዲከተሉ እግዚአብሔር በሙሴና በአሮን በኩል ለእስራኤል ህዝብ ከፈርዖን ጭቆናና ከግብፅ ሰራዊት ማስፈራራትና ከፈርዖን ማስፈራራት እንዲወጡ እግዚአብሔር በመጨረሻው ዘመን ወንጌል በነጻነት የሚሰብክበት ጊዜ አሁን እየቀረበ ነው። ሰምቶ ግን ምላሽ መስጠት የሰዎች ፈቃድ ነው። ሰምቶ የማይመልሱት ይፈረድባቸዋል። ልክ አሁን የፈርዖን ሰራዊት እንደሆነው ማለት ነው። የዳኑት ደግሞ ለእግዚአብሔር ክብር ይሰጣሉ፣ የዘላለምን ህይወት ይወርሳሉ። እግዚአብሔር ያንን አይነት ስራ በመጨረሻው ዘመን ይሰራል። አሁን በብዙ የዓለም ክፍል ለማምለክ እየፈለጉ እውነትን እንዳይሰሙ የተከለከሉ ሰዎች እውነትን እንዲሰሙ ሰምቶም ደግሞ ለመከተል የሚፈልጉት ለመፈለግ ክርስቶስ ኢየሱስን ለመከተል ሲፈልጉ እንዳይታገዱ ህዝቤ እንዲያመልከኝ ልክ የሚልበት ጊዜ ደርሷል። ህዝቤ ይከተለኝ ዘንድ አትከልክሉ፣ ማንም ቢሆን ኢየሱስ ክርስቶስን እንዳይከተል። ደህንነት ለሰው ህዝብ ለዓለም ህዝብ ሁሉ ያለው በኢየሱስ ክርስቶስ ብቻ ነው። ከየቱም ከአረቡም ከህንዱም ከቻይናው ከላቲኖ ከምዕራቡ ዓለም ከጥቁሩም ከነጩም ከየትኛውም የዓለም ክፍል ከየትኛውም ባህል ያለው ክርስቶስ ኢየሱስን መከተል ስፈልግ ይህ የመንግስት ወንጌል ሲሰበክ ሰዎች ደግሞ ሰምተው እንዳይወስሉ የምትከለክሉ እናንተ አትከልክሉ። ይህ የኔ ፈቃድ ነው፣ የእግዚአብሔር ፈቃድ ነው እግዚአብሔር እያለ ያለበት ዘመን። ለዚህ ደግሞ እናንተ ባሪያዎቼ እንደ ሙሴና እንደ አሮን ደግሞ ለዓለም ህዝብ ወንጌልን ሽፈኩ እግዚአብሔር እያለ ነው። ሲሰበክ ወንጌል ሲሰበክ የሚከለክሉት እኔ በድንቅ ተአምር ከሙሴ ጋር ከአሮን ጋር እንደሆንኩ ከእናንተም ጋር ሆናሉ፣ ግን ወንጌልን ይዛችሁ ውጡ፣ ለነዛ ሞትንም አትፍሩ፣ በሞትና በህይወት ላይ ስልጣን ያለው ዓለምን የሚገዛ የዘላለም አምላክ እግዚአብሔር አምላካችሁ እኔ ነኝ። ልክ ለሙሴ እንዳለው እኔ ከእናንተ ጋር እንግዲህ ካንቴ ጋር ሆናለሁ ሙሴን እንዳለው ማለት ነው። እንዳለው እንዳደረገው እግዚአብሔር ዛሬ ይህንን መልእክት እየተናገረ ነበር። የሚከለክሉት ሳይወዱ እንዲለቁ ማለት ነው። በአረቡ ምድር ጌታን እንዳያመልኩ የተከለከሉ ሳይወዱ ጌታ ኢየሱስን እንዲያመልኩ እዛ መካከል ያሉት ለመወሰን እንዳይከለከሉ እግዚአብሔር ዛሬ ወንጌል ለዓለም ሁሉ እንዲሰበክ በሙሴና በአሮን በኩል የተሰራው አይነት የስልጣንና የክብር ነጸብራቅ የሆነው የእግዚአብሔር የነጻነት የክብር መልእክት ለዓለም ሕዝብ ሁሉ ይደርሳል። ዛሬ እኛን ተነሱ እያለ ተናገሩ፣ ከነቴ ጋር ነኝ እነሳለሁ፣ ከሙሴ ጋር እንደሆንኩ አደርጋለሁ፣ ከአሮን ጋር እንደሆንኩ ከነቴ ጋር ሆናለሁ፣ ከኤልያስ ጋር እንደሆንኩ ከአብርሃም ጋር እንደሆንኩ ከጳውሎስ ጋር ከነ ዮሐንስ እና ጴጥሮስ ጋር እንደሆንኩ በሐዋርያ ዘመን ታምራት እንደሰራው ዛሬ ምንደ ብትወጡ በድንቅ ታምራት ይህንን መልእክቴን ለማስተላለፍ ዝግጁ ነኝ። እናንተ ግን ዝግጁ አይደላችሁም። አሁን ዝግጁ ናችሁ፣ ተነሱ። እናንተ ደግሞ የተዘጋጃችሁት ልጆቼ ደስ ይባላችሁ፣ ከእናንተ ጋር እኔ ቃልን አጸናለሁ እያለ ያልተነሳችሁ ተነሱ እያለ ነው ያለ ወንጌል። ከዚህ መልእክት ውጪ ሌላ ነገር የለም። ቤተ ክርስቲያን የቆመችበት ከዚህ መልእክት ሌላ ነገር የለም። በሌላ ነገር ደግሞ ተጠላልፈን የእግዚአብሔርን ሞገስና ክብር የጣልን ካልን እንጠነቅ። ወደዚህ ወደ ክብሩ እንመለስና ወደ ተላክንበት መልእክት ወንጌልን ወደ ማድረሱ እንውጣ። ቤተ ክርስቲያን የያዘችው ያላት ትልቁ ራእይዋም አላማዋም ተልእኮዋም በዚች ምድርም ላይ ያለችው ይህንን የክርስቶስን ወንጌል ለዓለም እንድታደርስ ነው። የክርስቶስ ኢየሱስን የነጻነትን ትምህርት እንድታስተምር ነው፣ ለሁሉም ማለት ነው። ሲመችም ሳይመችም ጳውሎስ ለጢሞቴዎስ እንዳለው ሲመችም ሳይመችም ወንጌል እንዲሰበር በማስተማር ትጋ እንዳለው ጢሞቴዎስን በጊዜው ማለ ጊዜውም ትጋ። ያ ሲመችም ሳይመችም ማለት ነው። ዛሬ ምቾትን ብቻ አጠብቅ። ደስ የሚለው ደግሞ ምንድን ነው? በአሁኑ ጊዜ በዓለም ዙሪያ ይህ ነገር ገብቷቸው ለዓለም ሕዝብ ለአረቡ በተለያየ ምድር ላለው ሁሉ ወንጌል ለማድረስ እየተጉ ያሉ የእግዚአብሔር ልጆች አሉ። ክብር ለእግዚአብሔር ይሁን። ዛሬ ማንንም ሳይፈሩ ያኔ በኮሚኒስት ዓለም በኮሚኒዝም በቻለች ጊዜ ወንጌል እንዳይደርስ ሲደረግ ወንጌልን ለማድረስ መከራ እንደተቀበሉ የእግዚአብሔር ሰዎች ማለት ነው። እግዚአብሔር ይባቸውና ለቅሷቸው ሰምቶ ኮሚኒዝም ከስሩ መንግሎ እንደጣለው ማለት ነው። ዛሬም ቀብድሎ የያዘው ወንጌል እንዳይሰማ በተለያየ ዓለም ክፍል ያለው ሁኔታ እግዚአብሔር ታምራትን በማድረግ እግዚአብሔር ከጎናችን ሆኖ ለህዝቡ ነጻነትን ለሚሰሙት ነጻነትን ሊያውጅ ይችላል። እኛ እንደዚህ ስንንቀሳቀስ መልእክቱ ይሄ ነው። ያ ከሆነ እግዚአብሔር ልክ ከሙሴና ከአሮን ጋር እንደሆነው ማለት ነው ታምራትን ያደርጋል። ትምህርቱ ይሄ ነው። የመንፈስ ቅዱስ የጸጋ ስጦታዎችም ወንጌል በኃይልና በስልጣን በክብር እንዲሰበክ ነው። ለራሳችን ክብር ለራሳችን ጥቅም ከሆነ ትክክል አይደለም። በመንፈስ ቅዱስ ኃይል ተሞልተን ሙሴና አሮን የሰሩትን ስራ እየሰራን ወንጌልን ለምትጠፋው ዓለም እንዳይጠፉ ከሚጠፋው ዓለም ጋር እንዳይጠፉ የዓለም ህዝቦች ወንጌልን ሰምቶ ግለሰቦች፣ ቡድኖች፣ ቤተሰቦች፣ ማህበረሰቦች፣ አገሮች፣ የዓለም ህዝብ ሁሉ የእግዚአብሔርን ቃል እንዲሰማ በኃይልና በስልጣን የእርሱን ታላቅነት ሳውቁ የተሳሳቱት መስሏቸው በጥንቆላ እግዚአብሔር መስሏቸው የሚከተሉት እርሱ የጥንቆላ አሰራር የእግዚአብሔር አሰራር አለመሆኑ የእግዚአብሔር አሰራር ከዛ የበለጠ እንደሆነ ንጹህና የተቀደሰ የእግዚአብሔር አሰራር እንዳለ ከዛ በላይ ታምራትን በማስረት ማለት በመስራት ያንን እንድናረግ እንግዲህ ይሄ ነው። በሚቀጥለው ይሄ እንግዲህ የዛሬ ትምህርታችን 13ኛው ነው፣ ክፍል 13 ነው። በሚቀጥለው በ14ኛው ክፍል ትምህርት እንገናኛለን። የእግዚአብሔር መንፈስ ቅዱስ የጸጋ ስጦታ አሁንም በእኛ ዘመንም እየሰራ እንዳለ ግን በስፋት የሚሰራ ሁላችን ነቅተን የክርስቶስ ኢየሱስን ወንጌል ይዘን በምንችለው አቅም በአካባቢያችን ወንጌልን መስበክ መቀጠል እንችላለን እኮ። እንደዛ እንድናደርግ ነው ጌታ እየተናገረን ያለው ሲሆን ከኛ ጋር ጌታ ደግሞ እንደዚህ እንድንሆን ማለት ነው እንደሚሰራ ልክ ከሙሴ ጋር አሁን ይህን የነ ሙሴን ይህን ታሪኮ መናገር ልክ በጥንት ይሰራ የነበረው እግዚአብሔር በሐዋርያት ነቢያትና በሐዋርያ ዘመን የሰራው እግዚአብሔር ዛሬም ይሰራል። ዛሬም ይሄ የመንፈስ ቅዱስ ስጦታ የመንፈስ ቅዱስ ኃይል ታምራቱ የጌታን አላማ ይዘን ስንነሳ ከእኛ ጋር ይሰራል። አንጠራጠር። በዚህ ለወንጌል ስራ እንትጋ። ሌሎችንም ደግሞ የእግዚአብሔርን ሀሳብ የእግዚአብሔር አላማ ለመስራት ወደኋላ አንበል። እኛ የዳንን ሰዎች ለዓለም ሁሉ ብቅ ይበለን፣ ለዓለም ሁሉ ሸክም ይሰማል። አንፍረድባቸው፣ ይልቅ በፍቅር እንጸልይላቸው፣ እናነግስላቸው፣ ከዛም ደግሞ እንመስክርላቸው። ይህ በብርታትና በኃይል ወንጌልን እየሰበኩ ያለ ያለው የእግዚአብሔር ሰዎች የበለጠ ይህንን ማድረጋቸው እንዲቀጥሉ የእግዚአብሔር ሞገስ ከነሱ ጋር እንደሆነ ይለማል። የዛሬ ትምህርታችንን እንግዲህ እዚህ ላይ እናበቃለን። በሚቀጥለው በ14ኛው ትምህርት ስንገናኝ እግዚአብሔር በሰላም ከእኛ ጋራ ይሁን እንጸልያለን። እግዚአብሔር አምላካችን ሆይ አንተ ድንቅ አምላክ ነህ። አሁንም እናመልካለን። እንዲህ ድንቅ አምላክ ነህ። ከምናስበው በላይ ድንቅ አምላክ ነህ። ከምንገምተው በላይ ታላቅ ነህ። እግዚአብሔር ሆይ የሰው ልጅ ባለማወቅ አንተን እየደፈረ ነው ያለው። ያንተን ማንነት ቢያቅ ኖሮ ማንም አንተን ባልደፈረ ነበር። አንተን መድፈር ደግሞ ውጤቱ የከፋ መሆኑን በተረዳ ኖሮ ማንም አንተን ባልደፈረ ነበር። አንተን ከመድፈረ አውጣል። ያንተን ተልእኮ ያንተን መልእክት ይዘን እንድንወጣ እርዳን። እግዚአብሔር ሆይ እኛ ደግሞ በብርታትና በኃይል ያንተን ተልእኮ ይዘው የወጡትን ባሪያዎችን አበርታቸው። በመንፈስ ቅዱስ ኃይል ደግሞ የበለጠ እግዚአብሔር እንደተናገር ከሙሴና ከአሮን ጋር እንደሆን ከነሱ ጋር መሆን ግን ምስክርነትን ጌታ ሆይ አንተ አብዝተህ አስፋ። ያንን አይተን ደግሞ ያልተነሳሳን እንድንነሳሳ እርዳን። የዘላለም አምላክ እግዚአብሔር ሁሉ ነገር እናከብርሃለን። ክብር ላንተ ይሁን በኢየሱስ ክርስቶስ ስም።